ከዚህም ከዚያም የዛሬው ውይይት በሁለት ጉዳዮች ላይ ነው የሚያተኩረው። በሰማያዊ ፓርቲ ውስጥ አለ ስለሚባለው አለመግባባትና ሊቀመንበሩ አቶ ይልቃል ጌትነት በሰሜን አሜሪካ ስላደረጉት ከሁለት ወር በላይ የዘለቀ ጉዞ። በሰማያዊ ፓርቲ ውስጥ ችግር እንዳለ እንሰማለን። ያ የሚባል ችግር ምንድን ነው? በአሁኑ ወቅት የመሪው ከኢትዮጵያ ውጭ መሆንም እያነጋገረ ነውና ምን ይላሉ? እነዚህን ነበር አዲሱ ዛሬ ማብራሪያ ይሰጥባቸዋል ብሎ የትናንት ውይይቱን የዘጋው። ወደ መጨረሻው ክፍል እንሸጋገር።
በእርሶና በፓርቲው መካከል መልካም ግንኙነት የሌለ የሚያስመስል ሪፖርቶች እንሰማለን ተደጋግሞ። ዝርዝር ውስጥ አልገባ አቶ ይልቃል፣ ችግር አለ ፓርቲያችሁ ውስጥ? በእርሶና በፓርቲው ወይም ደግሞ ፓርቲው ውስጥ ችግር አለ?
በፓርቲውና በእኔ መካከል ችግር አለ ከተባለ ይሄ ንግግሩ ልክ አይመጣም። ነገር ግን በፓርቲው ውስጥ አጠቃላይ ችግር አለ ወይ ከተባለ በሂደት ለመፍታት የምናደርገው ጥረት እንዳለ ሆኖ በፓርቲያችን ውስጥ ስራ የሚያስፈልጋቸው መፍትሄ የሚያስፈልጋቸው ችግሮች እንዳሉ እንዳልከውም የአደባባይ ምስጢር ነው፣ ሁሉም ሰው የሚያውቀው ነገር ነው። ነገር ግን በግል እኔና ፓርቲው የሚባል ከሆነ ትክክለኛ አገላለጽም አይደለም፣ ትርጉሙም እሱ አይደለም፣ ያለውም ችግር እንደዛ አይደለም ማለት ነው።
በእርሶና በምክር ቤቱ መካከል ችግር እንዳለ ነው የእኛ ዘገባ የሚያመለክተው
እኮ።
የእኛ ዘገባ ተሳስቷል ሊሉኝ ከሆነም ይችላሉ።
እንግዲህ ፓርቲው ማለት ምክር ቤቱ አይደለም፣ ፓርቲው ማለት ሊቀመንበሩ ማለት አይደለም፣ ፓርቲው ማለት ኦዲት ማለት አይደለም፣
ፓርቲው ማለትም ስራ አስፈጻሚው አይደለም
አይደለም። ስለዚህ ካለም ችግር በምክር ቤትና በስራ አስፈጻሚ በኦዲትና በምክር ቤት ወይም እንደዚህ ተብሎ ይገለጻል እንጂ ቅድም ባልከው አይነት ያለው አገላለጽ መሰረታዊ ነገሩን ያዛባል፣ ትክክልም አይደለም። እንደዛም አይነት ችግር የለም ማለት ነው።
ብሔራዊ ምክር ቤቱ እርስዎ ያሉበትን የስራ አስፈጻሚ ኮሚቴ የትምምን ድምፅ ነፈገ። የተዘበራረቀ ነገር አለና በስራ አስፈጻሚው የሚመራ አይደለም፣ በኦዲት ኮሚሽኑ የሚመራ ጠቅላላ ስብሰባ ጠርተዋል።
ይሄ እንግዲህ ስልጣናቸው የነሱ ስለሆነ ነው። አጠቃላይ የምክር ቤት ስብሰባ ሲጠራ በሊቀመንበር አይጠራም። በፓርቲያችን መተዳደሪያ ደንብ መሰረት ወይ ምክር ቤቱ ነው የሚጠራው፣ ወይ አስቸኳይ የሆኑ ነገሮች ካሉ ደግሞ በኦዲትና ምርመራ ኮሚሽን ነው የሚጠራው። ስለዚህ ይሄ ህጉ ስለሆነ ነው።
ግን መጀመሪያ አነሳሳያት ይልቃል ፓርቲ ውስጥ ችግር አለ ብልም በእርስዎና በፓርቲው መካከል የሚለውን ነገር አሁንም በዛ መግፋት እፈልጋለሁ። ለምንድን ነው ከዚህ በአንድ ጊዜ ለምሳሌ በአንድ በሆነ ወቅት የስነ ምግባር ኮሚቴው እርስዎን ጨምሮ የተወሰኑ ሰዎች ያገደበት ሁኔታ ነበረ? ዞሮ ዞሮ ምንድን ነው እኔ እንደሚገባኝ
እንግዲህ
ጥሩ አመራር ያለመኖር ምልክት ሊሆን አይችልም ወይ? ከዛ አልፈን ደግሞ በአቶ ይልቃልና በሰማያዊ ፓርቲ መካከል ችግር አለ ቢባል ለምን አያስኬድም?
እንግዲህ እኔ ችግር አለ
ችግሩን እርስዎ ላይ ለማምጣት ፈልጌ አይደለም።
እውነት ሁኔታ ይገባኛል። ነገር ግን የኢትዮጵያ ሕዝብ የሚፈልገው ነገር በፓርቲ በውስጥ ያሉ ጉዳዮች በራሱ በፓርቲው አልቀውለት ፓርቲውን የሚፈልገው አጠቃላይ ሀገራዊ በሆነ ጉዳይ በያዘው ፖሊሲ፣ በያዘው አቋም፣ በሚያራምዳቸው ነገሮች ነው። የኢትዮጵያ ሕዝብ እንዲህ ያለው ነገር ሰልችቶታል። እኔ ወደዛ ላለመግባት ዳርዳር ብለው እውነቱን ለመናገር ፖለቲካ አሰልቺ ነገር፣ በዚህም ራስን ለመከላከል በሚመስል ነገር አስተያየት ለመስጠት የምቆጠብ የኢትዮጵያ ሕዝብ አሁን በዚህ ደረጃ አይደለም ነገሩን የሚፈልገው። መጀመሪያ እኔ ስመረጥ ሰማያዊ አጠቃላይ በህዝብ ግንኙነት ስራው በያዛቸው አቋሞቹ የህዝብን ልብ ማግኘት ችለዋል። ነገር ግን ድርጅታዊ ጥንካሬው ያለውን ስምና ዝና የሚመጥን አይደለም የሚል አጠቃላይ አስተያየት ተሰጠ። ስለዚህ የሊቀመንበሩ በሁለተኛው ተርም ስራ ሊሆን የሚገባው ምንድን ነው? መዋቅራዊ ማሻሻያዎች አድርጎ ፓርቲውን ወደ ተሻለ ነገር ማሳደግ ነው። ይሄንን ለማድረግ ሊቀመንበሩ በሚንቀሳቀስበት ጊዜ ሁሉም ሰዎች አንቀው ያዙት። ወደ ዝርዝር እንደዚህ አይነት ጉዳዮች የኢትዮጵያ ህዝብ ስለማይፈልግ ብዬ እንጂ ሊቀመንበሩ ይልቃል ጌትነት፣ የቀድሞ ምክትል ሊቀመንበር ስለሺ ፈይሳ፣ የህዝብ ግንኙነቱ ዮናታን ተስፋዬ፣ ዮናስ ከድር፣ ኢያስቤር ተስፋዬ፣ ወረታው ዋሴ፣ ወይንሸት ሞላ፣ ጋሻነህ ላቀ፣ ይሄ ሁሉ ሰው ተባሯል ነው የተባለው እዛ ፓርቲ ውስጥ። ይሄ ሁሉ ደግሞ የምታያቸው በሰማያዊ ውስጥ ገጽታ ሆነው የፓርቲውን ሌት ተቀን የሰሩ ሰዎች ናቸው
እንዳሉት። ይሄ ግን የኢትዮጵያ ህዝብ ፍላጎት አይደለም። እውነቱን ለመናገር ግን ምንድን ነው እሱ ደግሞ በአንድ በኩል የኢትዮጵያ ህዝብ ተስፋ የሚያደርገው ለለውጥ ህዝቡ ለሚፈልገው ለውጥ ተስፋ ሲያደርግ በአንድ ፓርቲ ላይ ተስፋ ካደረገ ያ ፓርቲ ደግሞ እርስ በርሱ እንደዚህ አይነት ነገር ካለው ለውጤት አይበቃም ነው ስጋቱና ተስፋ አለኝ ይሄ እንደሚወገድ እንጂ ይህን ውሳኔ ለሚያሳለፉ የፓርቲው ሹማምን ጥያቄ የለንም ማለት አይደለም። እንደ እርስዎን ስላገኘን እግረ መንገዳችን እንዳጣራ ብዬ ነው የመጀመሪያ ጉዳይ ያደረግኩት። ግን የተነካካ ነገር አለውና ምን ተስፋ አለ?
አይ እንግዲህ ይህን ነገር የኢትዮጵያ ህዝብ በደንብ ማየት አለበት። ጉባኤ ማድረግ ለተቃዋሚ ፓርቲዎች ምን ያህል አስቸጋሪ እንደሆነ የታወቀ ነገር ነው። አይናችን እያየ ኢህአዴግ በጉባኤ ስበብ እያደረገ ፓርቲዎችን ሲያፈርሱ ኑሯል። ደግሞ ትንሽ አለመግባባት በራሳቸው አለበት ብሎ ሲያስብ በዛ ቀዳዳ ውስጥ ገብቶ የጉባኤውን ህጋዊነት እዛ የሚበጠበጡ ሰዎች ያስገባል። እንደዚህ አይነት ችግሮች ያመጣል። እኔም አሁን ያስፈራኝ እኔ ውጭ አገር ባለሁበት ሁኔታ ቢሮ ዘግቶ ጉባኤ ጠራን ሲባል ይሄንን ጉባኤ በስጋት እንዳይዋድርኩኛል። እኔም በራሴም ቢሆን ጉባኤ እንዲጠራ ደጋግሜ ራሴ ጠይቄያለሁ። ነገር ግን አገሪቷ ካለችበት አሁን ሁኔታ ይሄንንም መረጃ አስቀድሞ በኢህአዴግ ጋዜጦች ወጥቶ የኢህአዴግ ደጋፊዎች ሊቀመንበሩን ለማባረር ከስራ ነው የሚለው እንደው የኢህአዴጉ ጋዜጣ ያየው ይሄን ሳየው እዚህ አካባቢ በተለመደ ሁኔታ እኛ ሀገር እንግዳ ነገር ስላደለ ይሄን ፓርቲ ኢህአዴግም ዙሪያውን እያሸተተው እንደሆነ በዛ ውስጥ ደግሞ በልህ እየተገፋፉ ወደዛ አይነት ነገር የሚሄዱ ሰዎች እንዳሉ ማየት ችያለሁ። ያንን ግን በተቻለ መጠን በጥንቃቄ ለማለፍ ሁላችንም የምንችለው እናደርጋለን። ይሄ ስጋት እንዳለ ግን የኢትዮጵያ ህዝብ ሊያውቀው ይገባል ነው የምለው።
መልካም ተስፋ አለን። እንግዲህ ህዝብ የሚጠብቅባችሁን አደራ ተወጥታችሁ ደንበኛ የኢትዮጵያ ህዝብ ተጠሪ እንድትሆኑ እንደሌላው ሌላውን ፓርቲ እንደው ቢያንስ ህዝብ አመኔታ የሚጥልበት ፓርቲ እንደሚሆን ተስፋ አረጋለሁ። ወዲህ ወደ ዩናይትድ ስቴትስ ወደ መጡበት ጉዳይ ልምጣ። ምን እግር ጣሎት ወዲህ ወደ አሜሪካ?
እንግዲህ ሁሌም ከዚህም በፊት በተደጋጋሚ ወደ ውጭ ሀገር እመጣለሁኝ። እንግዲህ ወደ ውጭ ሀገር ከምንመጣባቸው ጉዳዮች አንዱ የዚሁ የዲፕሎማሲ ስራ እንግዲህ ከትግሉ አንዱ ክንፍ ነው። እሱን የተለያዩ ባለስልጣናትን በካናዳም በዚህ በአሜሪካም ለማነጋገር ጥረት አድርጌያለሁ። በዛ መልኩ ያው ብዙ ርቀት ይደናል ካናዳ ሀገር እያለ
ምን ያገኙ ካናዳ?
ካናዳ በውጭ ጉዳይ መስሪያ ቤት ውስጥ ያሉ የአፍሪካ ጉዳይ ኃላፊ ከዛም ደግሞ ንዑስ ኃላፊ የሆኑ የምስራቁና የምዕራቡ አፍሪካ ክፍል ኃላፊ የሆኑትን ሰው አግኝቻለሁ። ከዛም በተጨማሪ የኢትዮጵያ የልማት ድጋፍ ማህበር ዩኤስ ካናዳ ድጋፍ ማህበር ዳይሬክተሯን አግኝቼ አጠቃላይ በኢትዮጵያ ሁኔታ ላይ ሰፋ ያለ ውይይት አድርገናል። ነባራዊ ሁኔታውን ለማስረዳት ብዙ ጥረት አድርገናል። እንግዲህ እነሱም ከዛም በተጨማሪ ደግሞ እዛ ሀገር የፓርላማ አባላት ነው የሚባሉት እዛ እንደ ኢትዮጵያ እንደዚሁም የፓርላማ አባላትን የተለያዩ አገረ ግዛት ተወካዮችን አነጋግር ያለው ስለ ኢትዮጵያ ወቅታዊ ሁኔታ
እንደው ተስፋ ሰጪ የመጣሁበትን ተልእኮ አሳክቻለሁ፣ ለፓርቲዬ ለሀገር የጠቃሚ ነገር አግኝቻለሁ የሚሏቸው ነገሮች አሉ ካሉ ከነማ ከካናዳ ከአሜሪካ ወይስ ከሁለቱ?
እንግዲህ ከሁሉም እኛ የመጀመሪያው ነገር ያው አሁን ባለው ሁኔታ ኢህአዴግ ሁሉንም ነገር ተቆጣጥሮ ዘግቶ በተለይም ደግሞ ይሄ ለተፎካካሪ ኃይሎች እድል የመዝጋት ነገር ነው። በአንድ መልኩ ግን ይሄ ራሳቸው ቀጥሮ እየያዙ ትልቅ ቦታ ሰጥተው የኢትዮጵያን አማራጭ የፖለቲካ ኃይሎች ለማዳመጥ እድል መስጠታቸውንና በዛ ደረጃ ደግሞ የእኛ እይታ ምን እንደሆነ ለማስረዳት መሞከሩ እሱ ራሱን የቻለ አንድ ጅምር ነው ማለት ይቻላል። እና በዚህ ረገድ በአሜሪካም ረዳት የውጭ ጉዳይ ኃላፊውን የእሳቸውም ረዳት የሆኑትን የአፍሪካ ጉዳይ ኃላፊዎችንም ሌሎችም ሰዎች እንዲሁ በቡድን ሆነው ስራው የሚመለከታቸው ሰዎች ጋር ተነጋግሬ ያለሁ። ከሴኔትም የውጭ ጉዳይ ኮሚቴ ጽህፈት ቤትም ጋር እንደዚሁ ተነጋግሬ ያለሁ። በአጠቃላይ ግን የኢትዮጵያ ሁኔታ ስጋት ላይ እንዳለች ሀገራችን ብዙ ያንዣበቡ አደጋዎች እንዳሉ የኢትዮጵያ ጉዳይ የቀጠናውንም ጉዳይ የሚመለከት ነገር እንደሆነ በዚህ ጉዳይ ላይ እነሱም ያላቸውን እይታ እንዲያስተካክሉ በተቻለ መጠን እንዲገነዘቡት የራሴን ሀሳብና የሰማያዊ ፓርቲ እይታ በዚህ ሁኔታና በወቅቱ ሁኔታ ላይ በግልጽ ለማስረዳት ሞክሬያለሁና ይሄ ነው።
እንደ ብዙ ጊዜ ተቃዋሚዎችም እንደምታቀርቡት መጀመሪያ ነገር የተቃዋሚ ፓርቲ መሪዎች በመጡ ቁጥር የአሜሪካ መንግስት ባለስልጣናትን እንደሚያናግሩ እናውቃለን። እናንተ እንደምትሉት ለኢትዮጵያ መፍትሄው እኛው ነን እንጂ እንደ አሜሪካ ያን ያህልም ውጤት አይገኝም የሚል ነገር ስሞታ ይሰማል ከፓርቲዎች። ህዝቡም አንዳንዱ እንዲህ ይላል፣ ምን ያህል የኢትዮጵያ ችግር ገብቷቸዋል? እናንተ ችግር የምትሉት ኢትዮጵያ ውስጥ ያለው ችግር ምን ያህል ለአሜሪካ መንግስት ጠቅላላ ሰሜን አሜሪካ ካናዳ የሚሆን አሜሪካን ጭምሬ ነው ምን ያህል ችግሩ ገብቷቸዋል ያሉ እርስዎ ተረድተውታል
በሚገባ ያውቁታል። ነገር ግን ቅድሚያ የሚሰጡት ሁሌም ቢሆን በዚህ በውጭ ጉዳይ ፖሊሲ ላይ አሁን በተለይም በዚህ ከቅርብ ጊዜ ወዲህ ባለው ሁሉንም ነገር በካፒታሊዝም ቅኝት የማየት ነገርና አሁን ደግሞ በመጣው በዚህ በጸረ ሽብር ትግል በሚባለው ምክንያት ሌሎችን ነገሮች እንዳያዩ ሁሉ ጋርዷቸዋል። አገሮችንም እስከ መፈራረስ ድረስ አይናቸው እያዩ ያደርጋሉ። ስለዚህ መጀመሪያ የኛ ሀገር ከዛ አሁን ካለው መንግስት ምን ይጠቀማል? ከዛ አካባቢ ያለን በቀጠናው ችግሮቻችን ምንድን ናቸው? ለነዛ መፍትሄ የሚሰጥልን ቅርብ የሆነ መፍትሄ በተለይ አሁን ባለው ዓለም ነባራዊ ሁኔታ ዲሞክራሲ፣ ሰብአዊ መብት፣ የህዝብ አስተዳደር በአገሩ የሚባለው ነገር ሁለተኛ ደረጃ ላይ ሆኗል። የሀገራቸውን ደህንነት በተመለከተ ስለሆነ የሚያስቡት ሌሎች ሀገሮች ሁሉ በእነዚህ ፉክክሮችና በስጋቶች ምክንያት ሲፈራርሱ አይተናል። እና ይሄንን የዲፕሎማሲውን ትግል ምንድን ነው የኃይል ሚዛኑን ወደ ተፎካካሪዎች ለማምጣት አማራጭ ፖለቲካ ኃይል ሆኖ መታየት አለባቸው። የወደፊቱን አቅጣጫ ወደ ከየት ተነስተው ወዴት እንደሚወስዱት ማሳየት አለባቸው ወይም እኛን ጨምሮ ማሳየት አለብን። ይሄ በሆነ ጊዜ ከዛኛው ኃይል ጋር መቼም በቁርባን የተጋቡ አይደሉም። ጥቅማቸውን ነው የሚያዩት፣ ሊቀየር ይችላል። ነገር ግን ችግሩን እየተረዱትም ቢሆን ሁለተኛ ባለስልጣኖችም አሁን ያሉት ለአጭር ጊዜ ይሰራሉ፣ በራሳቸው በጀት አላቸው። የባለስልጣኖች እና የሹማምንት የአጭር ጊዜ ፍላጎት አለ። በዚህ ውስጥ ነው እንግዲህ ለአገሮች የሚደርሳቸው ነገር ተንጠባጥቦ በጣም ትንሹ ነገር ነው። ስለዚህ በራስ ከፍ ብሎ መታየት፣ አማራጭ ሆኖ መታየት፣ ህዝብን ከጎን ማሰለፍ ለመጪው ሂደት በቀጠናውም ሆነ በአገራችን በሰላምና በረጋጋት ምን ልናደርግ እንደምንችል ያንን ማሳየት ነው። እኛም እያደረግን ያለ ነው አሁን ያንን ነው። ኢህአዴግ የዘላቂ ወዳጅ ሊሆናቸው እንደማይችል ነገሮችን ሁሉ እያወሳሰበ በቀጠናው ያለ አደገኛ የማፊያ ቡድን መሆኑን እንዲገነዘቡት፣ የኢትዮጵያም ሆነ የቀጠናው ሰላምና መረጋጋት የሚመጣው በኢትዮጵያ ህዝብ ጨዋነት እንዲሁም ደግሞ በታሪካቸው በኢትዮጵያውያን ለዓለም ሰላም ባላቸው አስተዋጽኦ በየትኛውም ደረጃ ያሉ ሰዎች ይምጡ፣ መንግስቱ ኃይለማርያም ይምጣ፣ ከሱ በፊት የነበሩትም ንጉሱ ይሁኑ፣ በዓለም ሰላምና በቀጠናው መረጋጋት ላይ ያላቸው ሚና ኢትዮጵያውያን በሙሉ ያ በመሆኑ በቀጠናው ያለው መረጋጋት ከዛ የመጣ እንጂ ኢህአዴግ እንደውም ሴራና ተንኮሎችን እየሰራ በግጭት ውስጥ ለመኖር የሚፈልግ ነው። ይሄ ደግሞ አደገኛ ነገር ነው።
ያን ምን ያህል አጉልታችኋል? አሁንም ካልዎት ልጀምርና ተቃዋሚዎች ብዙ ጊዜ የኢትዮጵያ መንግስት በተመለከተ በተለይ የአሜሪካን ድጋፍ በተመለከተ አሜሪካ እርግጥ ዘላቂ ጥቅም ጉዳይ የማየት አለ፣ ግን ከኢትዮጵያ ጋር የሚኖረው የአሜሪካ ወዳጅነት በዚህ በሽብርተኝነት በአሸባሪነት ላይ የሚደረገው እርምጃ በዛ በኩል ለመወጣት የሚደረገው ጥረት ነው። ተቃዋሚዎች ደግሞ የምትከሱት እንደውም እርስዎን ማለት ያለን በትክክል ምናልባት ሀሳቡን ከተጋሩ አላቅም፣ ሽብር የሚያካሄደው ራሱ ኢህአዴግ ነው። ሽብርተኝነት በሚል ሽፋን የአሜሪካን መንግስት እርዳታ ያገኛል፣ አሜሪካም ደግሞ እንደው ቸል ትላለች በኢትዮጵያ የሚደረገውን የሰብአዊ መብት ረገጣ። ይሄ ነው የሚሰማውና የእነሱ ውጤትስ ምን ሆነ?
አይ ይሄ እንደተባለው እነሱም አሁን ተገንዝበውታል እውነቱን ለመናገር። ምክንያቱም እነሱ ኢህአዴግን አጭበርባሪ ድርጅት መሆኑን ያውቃሉ። ነገር ግን ኢህአዴግ አሁን ጠመንጃና ጉልበት አለው፣ ሂዶ የሚሞት ሰራዊት አለው። ስለሆነም ጊዜያዊ ስለሆነ የእነሱም አሁን ብዙ ጊዜ መፍትሄዎቻቸው አጠቃላይ ከፖለቲካው በሰላምና በረጋጋት በዘላቂ የኢኮኖሚ እድገት በአገሮች መልካም ግንኙነት የሚለውን ከማሰብ ይልቅ ወዲያውኑና በቅርብ ያለው ጉልበት ያለው ጠመንጃ ያለው ሂዶ የሚሞት ወታደር ያለው ኢህአዴግ ነው በሚል እንጂ ይሄ ጉዳይ በዘላቂ የሚያመጣው ችግር ሳይገነዘቡት ቀርተው አይደለም። እና ያንን በግልጽ ለማስረዳት ዘላቂ ሰላምና መረጋጋት ሊመጣ የሚችለው በምን መልኩ ነው፣ የኢህአዴግ ባህሪው ደግሞ ያንን ዘላቂ ሰላምና መረጋጋት አምጥቶ ፍትሐዊ የኢኮኖሚ እድገት አምጥቶ የህዝብ አስተዳደር መስርቶ ከጎረቤቶች ጋር መልካም ግንኙነት መስርቶ ሊያደርግ የሚችል አይደለም። ስለዚህ ጉልበት ደግሞ ይላላል፣ ይሸሻል፣ ዘላቂ አይደለም ብለን ይህንን በተደጋጋሚ አስረድተናቸዋል። አሁን ደግሞ በተጨባጭ ያንን የሚያዩት ነገር ደግሞ አሁን እየሆነ ያለው ኢትዮጵያ ውስጥ ጠንካራና ጉልበት ያለው ጸጥ ረጭ አድርጎ የሚገዛ የሚለውም የኢህአዴግም መገለጫዎች አሁን ያለው ነባራዊ ሁኔታ ስለቀየረው እንደገና ለማየትና ለማዳመጥ ያህል አትሊስት ምንድን ነው ሌላ ሀሳብ እንዲኖራቸው እድል ያገኛሉ ብዬ አስባለሁ።
ገብቷቸዋል ቢሉ እንደውም እኔ በሰሞኑን አንድ ቪዲዮ እየተመለከትኩ ነበር። እዚህ አሜሪካ በመላው ዓለም እንደሚያውቁት በኢትዮጵያ ወቅታዊ ሁኔታ ላይ ኢትዮጵያውያን ዲያስፖራው ሰልፍ ያደርጋል፣ የተቃውሞ ሰልፍ፣ ግድያ ይቁም፣ በቋንቋ ትለዩን፣ ወዘተረፈ ዴንቨር ይመስለኛል ከተሳሳትኩ፣ አርማለሁ ከተሳሳትኩ፣ አድማጮችን ይቅርታ እየጠየቅኩ የአሜሪካው ባለስልጣን መስሪያ ቤት ሄዶ የተሰለፉበትን ኢትዮጵያውያን የተሰለፉበት ቦታ ወጥተው በደንብ አናግረዋቸው ይሄንን ጉዳይ አጢነናል፣ ተረድተናል፣ እኔ ራሴ ዋሽንግተን ያለውን የኢትዮጵያ አምባሳደር አነጋግራለሁ ሲሉ ሰምቼ ገረመኝ። ለየት ያለ ነው። እዚህ ዲሲ ውጭ ጉዳይ ሚኒስቴር ፊት ሰልፍ ይደረጋል፣ ዋይት ሀውስ ይደረጋል፣ ግፋ ቢል ባለስልጣኑ ወጥቶ ወረቀት ካለ ወረቀት ይቀበላል። ይሄኛው ትንሽ አንድ እርምጃ ወደፊት የሄደ ይመስላል። ይሄን ያልኩት ምንድን ነው ገብቷቸዋል፣ አሁን ተረድተዋል ስላሉ ምልክት የሆነ ወይ ብዬ ስላሰብኩ ነው። እና ወደሚቀጥለው ጉዳይ ሄዳለሁ። አቶ ይልቃል በአሁኑ ጊዜ የፓርቲ አመራሩን ትቶ አመራር መስጠት ሲገባው፣ ፓርቲውን መምራት ሲገባው፣ በቅርብ ሆኖ የኢትዮጵያን ሕዝብ እንቅስቃሴ ማየት ሲገባው ለምንድን ነው እሱ ውጪ የሄደው የሚል ነገር ይነሳልና ተስፋ አለኝ ፓርቲ ውስጥ ባለው ውዝግብ አይደለም ወደዚህ የመጡት በሌላ ተልእኮ ነውና ይሄ እንዴት ይመልሳሉ? ፓርቲውን ጥለው መጥተው ህዝቡን መታገል ሲገባው መጥተዋል የሚለውን ነገር
አንደኛ እኔ ወደዚህ የመጣሁት ይሄ ሁሉ ነገር ከመፈጠሩ በፊት ነው። አሁን ባለው ሁኔታ ይሄ አመፁ በለየለት ሁኔታ በጎንደር ኮሎኔል ደመቀን ለመያዝም ሳይሞከር ኮሎኔል ደመቀም ራሱን ለመከላከል ያን እርምጃ ሳይወስድ ከዛ በፊት ካናዳ ሀገር በሚደረገው ስፖርት በዓል ላይ አንዴ ሲቪክ ማህበር እዛ ላይ ንግግር እንዳደርግና ለስሮኞች የሚሆን ገንዘብ በሚያዋጣበት ሁኔታ ሰማያዊ ፓርቲንም እንዳስተዋውቅ በዛውም የራሴን ዲፕሎማሲ ስራ ፓርቲን እንድሰራ አድርጎ ነው። ስመጣም ስራ አስፈጻሚውን በሙሉ አወያይቼ አማክሬን የመጣሁት ብዙ ይሄንም አስፈላጊነቱን አምኖ ነው የመጣሁት። ስለዚህ ይሄ የሆነው እኔ ከመጣሁ በኋላ ነው። ያም ቢሆን ግን የለት በለት ክትትሉና በኢትዮጵያ ያለውን ነገር አለኝ። ይሄንኑ ለመጮህ ይሄንኑ ለማስረዳት በተለያዩ ባለ ስልጣናት ጋራ መነጋገረው የኢትዮጵያን ጉዳይ ምናልባትም ያንን እዛ በሆን ላልሰራም ይችላል ነገር አሁን ባለበት ሁኔታ እንደውም ትግሉ የህዝብ ሆኗል። ህዝብ ነው ያዘው ነገሩን። ይሄንን ነገር መርክ ማስያዝና የሚመለከታቸው የፖለቲካ ኃይሎች ጋር አስፈላጊውን ንግግር በማድረግ በኩል እንደውም አሁን እየሰራሁት ያለ ስራ የበለጠ ነው ብዬ ነው ማምን።
እንደው ካነሳው ዘንዳ ነው አንድ እዚህ ላይ መጨመር የፈለኩት ምንድነው ልክ ነው እኔም አቃለሁ ካናዳም ተገናኝተናል በኳሱ ጊዜ የመጡት ከኢትዮጵያ ውስጥ ያለው እንቅስቃሴ ከመጀመሩ ከኮሮኔሉ መያዝ በፊት ነው። ግን አንድ የፓርቲ መሪ እንደ ሀገር መሪ ነው፣ ፓርቲ ሀገር ነው። ያንድ ሀገር መሪ ሀገር ውስጥ ችግር ሲኖር ጉብኝት ላይ ቢኖርም አቋርጦ ይመለሳል። እዛ ድረስ እርሶን እንዲህ እንዲያርጉ የተጠበቁ ሰዎች ነበሩ። ትክክለኛ እንትን ነው ግን ውሳኔ ነው እንዴ የወሰኑት? ቢመለሱስ እንዴ ኢትዮጵያ ውስጥ እንዴ ተካሂዷል? በአንድ በኩል ሰማያዊ ፓርቲ ባህር ዳር ስብሰባ ጠርቷል፣ ይልቃል ግን ውጪ ነው ያለው። እንዴ የመሳሰለ አቋርጦ የመሄድ ነገር የጠበቁ ሰዎች ነበሩ?
አይ እኔ አቋርጦ መሄድ አቋርጬ መሄድ ምን አረጋለሁ? እዛ እውነትን እንነጋገር ከተባለ ሰው ዝም ብሎ በስሜት አይደለም መሄድ ያለበት። አሁን ትግሉ አጠቃላይ በፓርቲ ደረጃ የሚመራ አይደለም የኢትዮጵያ ህዝብ ትግል። የኢትዮጵያ ህዝብ ትግል ድምፁን የሚያሰማለት የሆነውን ነገር በሚመለከታቸው የፖለቲካ ኃይሎች ጋር መነጋገር ያለበት የወደፊቱን መፍትሄ የሚያበጅለትና ከፖለቲካ ቡድኖች ጋር የሚነጋገር ከሲቪክ ማህበራት ጋር የሚነጋገር ከፖለቲካና ከውጭ ሀገር ያለውን ነገር የኢትዮጵያን ሁኔታ የሚያስረዳ ነው የሚያስፈልገው እንጂ በዚህ ሰልፍ ውጡ በዚህ ሰልፍ ግቡ የሚባል አይደለም። ትግሉ የህዝብ ሆኗል። ያንን ስናደርግማ ስንደበደብ ስንታሰር እዛ ውስጥ ነው የኖርኩት። እኔ ደግሞ በዚህ ምንታማ አይደለም።
አይ እርሶ ጋር የሚሰሩት የፓርቲ ሰዎችም ለነገሩ ተናግረዋል። ምን አረጋሉ ላሉት ነገርማ አሁን ለምሳሌ አንዳንድ ፓርቲዎች አሉ ማኤያድ እንደዚህ የመሳሰሉት አባሎቻችን እዚህ ጋር ተገደሉ፣ እዚህ ጋር ሆኑ፣ ዛሬ እንደዚህ ተደረገ፣ ዛሬ ሰልፍ ስናረግ መፈክራችን ተደረገብን የሚሉ አሉና በቅርብ ተከታተሉ። ይሄን ማረግም አንድ ነገር ነው። ምን አረጋሉ ላሉት ግን ይሄ ደግሞ አልተጓደለም። በእናንተም በኩል ይገባኛል ያለውን ነገር የሚገልጡልን የሰማያዊ ፓርቲ ሰዎች አሉ። እንደሌላውም ባይሆን በተወሰነ ደረጃ የፓርቲው አባላት የሚያረጓቸውን እንቅስቃሴዎች የሚገልጡ አልጠፉምና እኔም ባልኖር ሊሉኝ ይችላሉ። ግን ምን አረጋለሁ ላሉት ግን የእርስዎ በአካል መገኘት ትርጉም ይኖረዋል። የአንድ ፓርቲ መሪ በአካል መገኘት እንቅስቃሴ ላይ ትርጉም እንዳለው እኔ በጣም አምናለሁ።
ይሄ እውነት ነው። እንግዲህ አንደኛ ነገር እኔም እገኛለሁ እኮ አሁንም ቢሆን ስራውን ትቼ አልመጣሁም፣ እዚህም ልኑር አላልኩም። የመጣው እንግዲህ የቱ ከየቱ ይበልጣል ነው ከሆነም ውድድር መደረግ ያለበት። እኔ በውጭ ሀገር ያለው ስራ አገር ቤት ያለውን ፓርቲውን እኔ ይዤ አልመጣሁም። ፓርቲ ውስጥ ያሉ ሰዎች ከምክትል ሊቀመንበሩ ጀምሮ አሁን ያላቸው ውስጥ ችግር እንዳለ ሆኖ ሰዎች እዛው አሉ። በየቦታውም እያንዳንዱን መረጃ በየቀኑ ይደርሰኛል፣ እከታተላለሁ። በምሰራው ዲፕሎማሲ ስራ ውስጥ ሁሉ ያንን ግብዓት አደርጋለሁ። ትግሉ ላልነው ነገር ደግሞ ትግሉ አሁን ተጀመረ እንጂ አላለቀም።
መመሪያ ከዚህ የመስጠት እድል አልነበረውት?
አዎ፣ ከስራ አስፈጻሚው ጋር ቀን በቀን እገናኝ ነበር። ቀን በቀን እስካሁኑ ሰዓት ድረስ ይገናኛል።
ተግባራዊ ሊሆን የሚችል መመሪያ የሰጡ ነበር ማለት ነው።
እሱ ነው ያለው። በሚወስኑበት ጊዜ ሁሉ ደግሞ እኔን ያማክሩኛል። ምንም በዛ ላይ የለም። ከዛ በተረፈ ግን አሁንም ቢሆን ትግሉ አላለቀም። በአንድ ወቅት የተነሳ ነገር የለም። አጠቃላይ ከአገዛዝ ወደ ዲሞክራሲ የሚሄዱ ነገር ህይወታችን እስከሚጨርስም ድረስ ሊኖር ይችላል አለን። ነገ ጀምሮ ወደ ሀገር የምመለስ ሰው ነኝ። ስለዚህ ይሄ ብዙ ጊዜ አይደለም። ሀሜቱ የሚያልቅ ነገር ነው። እዛው ውስጥ የሚገኝበት ጊዜ ቅርብ ስለሆነ
ያለውን ነገር እናቅርብ ብዬ ነው።
የሰዎቹ ስሜትም ይገባኛል። እንደዛ ስለሆነ ሰማያዊ ቫይብራንት ነበር፣ ቶሎ መግለጫ የሚሰጥ ፓርቲ ነበር፣ ነገሮችን የሚከታተል ነበር እና ያንን ነገር አላየንም ቢሉ ከሆነም የኔ ውጭ መምጣት ሳይሆን ፓርቲው ጤናማ ለመሆኑ ነው። እውነተኛው ትክክለኛው ነው መረዳት ያለባቸው
ተስፋ አለ እንደሚስተካከል።
አዎ ያ ነው እንጂ የኔ ውጭ ሀገር መሆን አሁን ባለው በዘመናዊ ቴክኖሎጂ ውጭ ሀገር መሆኔ ከአመራሩ ሩቅ አድርጎኝ አይደለም። በቅርብም ወደ ሀገር ይመለሳለሁ። ይህንን ክፍተት እንሞላለን ብዬ ተስፋ አድርጋለሁኝ። እንግዲህ
በጣም ነው አመሰግነው አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር። በሰላም ለሀገሮ ያብቃዎ። እዛ ሄደው ደግሞ የኢትዮጵያ ህዝብ በሚፈልገው መልክ እገዛ እንደሚያደርጉ ፓርቲያችሁንም በተሟላ ሁኔታ እንደ ቀድሞ አንድ ወጥ አመራር ያለው ለማድረግ እንደሚጥሩ ተስፋ አደርጋለሁ። በእኔ በኩል እግዚአብሔር ይስጥልኝ ስለ ጊዜው።
አመሰግናለሁ። እኔም ለተሰጠኝ እድል እግዚአብሔር ይስጥልኝ።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ለሰጡኝ አስተያየት ይልቁንም በመንግስት ላይ ስለቀረባቸው ክሶች ከተለያዩ የመንግስት አካላት መልስ ለማግኘት ሞክረናል፣ ተሳካም። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳም ሆነ የመንግስት ኮሙኒኬሽንስ ጽፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ስልኮች አይነሱም፣ እንዳገኘን ለማቀርብን ሞክራለን ወደፊት። በተጨማሪም አቶ ይልቃል በፓርቲያቸው ውስጥ የችግሩ ምክንያት ናቸው ወይም አላሰራም ብሎ በርሳቸው አገላለጥ አንቀው ስለያዟቸው ሰዎች ከተቀሩት የፓርቲው መሪዎች መልስ ለማግኘት ሞክሬያለሁ። የፓርቲውን ምክትል አቶ የሸዋስ አሰፋን አግኝቼ በቅድሚያ ቃለ ምልልሱን መስማት መርጠዋል። ይሁንና የተሰጡት ውሳኔዎች በሙሉ በተቋም ደረጃ የተሰጡ መሆናቸውንና አቶ ይልቃልም ይህንኑ እንደሚያከብሩ እናውቃለን ብለው፣ ሆኖም ያሉትን አድምጠን መልስ የሚያሻው ከሆነ በቀጥታ ለቪኦኤ ዋሽንግተን ቢሮ አሊያም እዚህ አዲስ አበባ ላሉ የቪኦኤ ወኪሎች መልስ እንሰጣለን ብለውኛል። አመሰግናለሁ።
እኔም ባልደረባዬን አዲሱንና እንግዳውን አቶ ይልቃል ጌትነትን በድጋሚ አመሰግናለሁ። ዝግጅቶቻችንን በኢንተርኔት ዌብሳይታችን ላይ voanews.com ወይም amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ